The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራንና ክቡራት አድማጮች፣ እንደምን አምሽታችኋል? ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 እስከ 1 ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ዛሬ ረቡዕ ሚያዝያ 21 2007 ለዕለቱ የተሰናዱ ልዩ ልዩ ቅንብሮችን ይዘናል። አብራችሁን አምሹ። የማስተናግዳችሁ አዲሱ አበበ ነኝ። ጽዮን ግርማ ፕሮግራሙን ትመራልናለች። አሁን የሰዓቱን ዋና ዋና ዜና ከአሉላ ከበደ።
ጤና ይስጥልኝ፣ እንደምናመሻችሁ። የተባበሩት መንግስታት ለቅዳሜው የኔፓል እጅግ የበረታ የመሬት መንቀጥቀጥ ሰለባዎች ዛሬ ምግብና መድኃኒት ማከፋፈል መጀመሩን አስታወቀ። በአደጋው የሞቱት ሰዎች ቁጥር ከ5000 በላይ እንደሆነም ተገልጧል። የዓለም ምግብ ፕሮግራም በጎርካ አካባቢ የያዘው የነፍስ አድን ጥረት የኔፓል ባለሥልጣናት ለተጎጂዎቹ ምግብ፣ ውሃና መጠለያ በማቅረብ ሁኔታውን ለማሻሻል ከያዙት መረባረብ ጋርም ገጥመዋል። ይህ በእንዲህ እንዳለ አሳሽ ጓዶች በመሬት ነውጡ ከፈራረሱ ህንጻዎችና መንገዶች ስር የተቀበሩትን ለማውጣት ዛሬም ጥረታቸውን ቀጥለዋል። ትላንት ማታ የፈረንሳይ እርዳታ ሰጪ ሰራተኞች ካትማንዱ ከተማ ውስጥ አንድ የመኖሪያ ቤቱ በላዩ ላይ ተደርምሶ ለ80 ሰዓታት ከቆየ በኋላ በሕይወት የተረፈ ሰው ለማውጣት ችለዋል። የአሜሪካ ድምፁ ዘጋቢ ስቲቭ ሄርማን የሳንኩ ከተማ ነዋሪዎች ምግብና የመጠጥ ውሃ ማግኘት መቻላቸውን፣ ያም ሆኖ እርዳታው ቀደም ሲል ቢደርሳቸው ይመኙ እንደነበሩ ገልጸውለታል። በዋሽንግተን የአንድ ሳምንት ጉብኝታቸውን የቀጠሉት የጃፓኑ ጠቅላይ ሚኒስትር ሺንዞ አቤ ብዙም ያልተለመደውን በዩናይትድ ስቴትስ ኮንግሬስ ፊት ንግግር የማድረግ ክብር ይሰጣቸዋል። ትናንት ማታም ለክብራቸው በዋይት ሀውስ ቤተ መንግስት ደማቅ የራት ግብዣ ተደርጎላቸዋል። ፕሬዚዳንት ባራክ ኦባማ በቤተ መንግስቱ የተቀበሏቸውም የጃፓን ባህላዊ ግጥም በሆነው በሃይኩ ሲሆን፣ ለጤናችን ሲሉ ያጋጯቸው ብርጭቆች የተሞሉት ደግሞ በሻምፓኝ ሳይሆን ከሩዝ በሚሰራውና ሳኬ በሚባለው የአልኮል መጠጥ መሆኑ ተመልክተዋል። ኢንዶኔዥያ 7ቱን ባዕዳን ዜጎች ጭምር በአደንዛዥ እጽ ማስተላለፍ ወንጀል ተከሰው የተፈረደባቸውን 8 እስረኞች በሞት ቀጣች። እርምጃው የበርካታ ሀገሮችን ውግዘት አስከትሏል። በአገሪቱ ጠቅላይ አቃቢ ሕግ በሞሐመድ ፕራይሴቶ መግለጫ መሰረት እስረኞቹ ቅጣቱ የተፈጸመባቸውን በጥይት ተደብድበው እንዲሞቱ ነው። በመንግስቱ የተወሰደው ይህ እርምጃም አገሪቱን ከአደንዛዥ እጽ አደጋ ለመከላከል አስፈላጊ በመሆኑ ነው ብለዋል። በእርሽና መቅጣት አስደሳች ነገር አይደለም፣ አገሪቱን ከአደንዛዥ እጽ አደጋ ለመከላከል ግን መፈጸም ነበረበት ሲሉም የአገሪቱ ጠቅላይ አቃቢ ሕግ በሙሐመድ ፕራይሴቶ አክለዋል። ዛሬ በሞት የተቀጡት 4 ናይጄሪያውያን፣ 2 የአውስትራሊያ ዜጎች፣ 1 ብራዚላዊና ሌላ 1 ኢንዶኔዥያዊ መሆናቸው ተገልጧል። የሳውዲ አረቢያው ንጉሥ ሳልማን ቢን አብዱላዚዝ ዛሬ በካቢኔያቸው ዋና ዋና የሥልጣን መንበሮች ሽግሽግ አደረጉ። የቀድሞ መከላከያ ሚኒስትር የወንድማቸው ልጅ ሙሐመድ ቢን ናይፍ አዲሱ ልዑል አልጋ ወራሽ ሆነዋል። አዲሱ ሹመት ንጉሥ ሳልማን የቀድሞውን የሳውዲ አረቢያ ንጉሥ አብዱላን ሞት ተከትሎ ባለፈው ጥር ወር በትረ መንግስቱን በወረሱበት ወቅት ነበር ከአባታቸው የሚወለዱትን ወንድማቸው ሙቅሪን የልዑል አልጋ ወራሽነቱን መንበር የተረከቡት። ዛሬ ንጉሱ ይፋ ባደረጉት ሌላ ተያያዥ ውሳኔያቸው በዩናይትድ ስቴትስ የሳውዲውን አምባሳደር አዴል አልጁቤርን የረዥም ዘመን ዲፕሎማቱን ሳውድ አልፋይሳልን እንዲተኩ አዲሱ የአገሪቱ የውጭ ጉዳይ ሚኒስትር አድርገው ሾመዋቸዋል። የንጉሱ ልጅ የ30 ዓመቱ ልዑል ሙሐመድ ቢን ሳልማንም አዲሱ ምክትል አልጋ ወራሽ ሆኖ ተሾመዋል። አድማጮች፣ የሰዓቱ ወሬዎች እነኚሁ ነበሩ። ከምሽቱ 3 ሰዓት ላይ መልሰን እንገናኛለን። መልካም
አሉላን ለዜናው አመሰግናለሁ። ከአንድ 15 ደቂቃ በኋላ በሐኪሙን የጠይቁ ተመልሶ ይመጣል። እሱ እንዳለው በሶስት ሰዓትም ሰፋ ያለ የዜና ቅንብር አለው። ሰሞኑን ለኢትዮጵያውያን ከባድ ሐዘን ነው፣ በኢትዮጵያም ከኢትዮጵያ ውጭ ይላሉ። ምክንያቱ ደግሞ አመፀኛውና አሸባሪው አይሲስ ባለፈው ሚያዝያ 11 2007 አንገታቸውን በካራ የቀላቸውን ኢትዮጵያውያን በማሰብ የተካሄደ አሁንም እየተካሄደ ያለ የሱባኤ እንዲሁም የሐዘን ስነ ስርዓት ነው። ይህ ሁኔታ ያሳዘናቸውና ያስቆጣቸው ኢትዮጵያውያን ሰሞኑን የተለያዩ ፕሮግራሞች አካሂደዋል። ገናም ይቀጥላል። በኢትዮጵያውያኑ የክርስትናውም ሆነ የእስልምና ሃይማኖት ምዕመናን በተናጠልም በጋራም ተሰባስበው ነው ዝግጅታቸውን ያቀረቡት። ባልደረባችን ሰለሞን አባተ ነው በየቦታው እየተገኘ የዘገበው። ዝግጅቱን ትናንት ሰኞ ከትናንት ሁለት ወዲያ ሰኞ እና ትላንት ማክሰኞ አቅርቧል። ከዚያ በፊት ግን አንድ አጠር ያለ ማስተካከያ አለኝ። በሰኞ ዝግጅት በዲሲው ደብረ ምህረት ቅዱስ ሚካኤል ካቴድራል ወደ 17 አብያተ ክርስቲያናት በአንድነት መገኘታቸውና መጸለያቸው ሲዘረዘር አንድ ያልተጠቀሰ ቤተ ክርስቲያን ነበር፣ የዲሲው መካነ ሰላም ቅዱስ ዑራኤል። በዚህ መሰረት እሁድ የተሰባሰቡት 18 ናቸው ማለት ነው። በነገራችን ላይ በእሁዱ ስብስብ ህዝቡ ችግር ለሚገኙና ከሞት ለተረፉ ኢትዮጵያውያን በሊቢያም ሆነ በደቡብ አፍሪካ ለሚገኙ $7,000 ማሰብሰቡ እዚያው ለህዝቡ ተገልጧል። አሁን ሰለሞን ወዳዘጋጀ ቅንብር ልውሰዳችሁ።
የሊቃውንቱ የካህናቱና የዲያቆናቱ ጸሎተ ፍትሐት፣ የመዘምራኑ ዝማሬ፣ የምእመናኑ እምባና ጩኸት የተደባለቁበት ሰሞን ነው አሁን እያሳለፍን ያለ ነው። የኒውዮርኳ ደብረ ጽዮን ቅድስት ማርያም ቤተ ክርስቲያን አስተዳዳሪ ከሆኑት መላከ ገነት ገዛኸኝ ክርስቶስ ሚስባክ ነው ቀንጨብ አድርጌ ያሰማኋችሁ።
ትርጉሙ እንግዲህ በእውነት ስለ እሱ ይገድሉናል ወይም ደግሞ ተገደልን እንደሚታረዱ በጎች ሆን። አምላካችን ሆይ ምን ነው ንቃ እንጂ፣ ቀና ብለህ ይህን እንጂ አድነን እንጂ፣ አንተ ነህ የምታድነን ለምን ትተኛለህ? ነቃ ብለህ ይህን ተመልከተን እንጂ እንደ በግ ስንታረድ እያየህ የሚል ነው። መዝሙረ ዳዊት ለሰማዕታት የሚሰበክ ምስባክ ነው እንግዲህ በቤተ ክርስቲያናችን።
መላከ ገነት ገዛኸኝን ዛሬ ደውዬ አግኝቻቸው ነበር። ሰሞኑን ስላሏቸው እንቅስቃሴዎችም አጫውተውኛል።
ኒውዮርክ በሚገኘው የጽዮን ቅድስት ማርያም ቤተ ክርስቲያን ህዝቡን ቤተክርስቲያኑን በማሰባሰብ ትራይ ስቴት የሚገኙት ኢትዮጵያውያንን በማሰባሰብ ጸሎተ ፍትሐት አድርገናል። በተሰዉት ወገኖቻችን ሰማዕታት ይሄ የተከናወ ነው እንግዲህ ቅዳሜ ከሰዓት በኋላ ነበረ የመጣው ህዝበ ክርስቲያን። መቼም በልቅሶ ይሄ ነው የማይባል ሀዘን ውስጥ የተዋሰ ኢትዮጵያዊ ስለነበረ ሁሉም በተቻለ መጠን እየተነሳ ሀዘኑን እንዲገልጽ እድል ሰጥተናል። ሰውም እውነት ሀገሩ ያለውን አፍቅሮት ስለወገኖቹ ያለው ፍቅር በሚገባ ገልጿል። በተለይም ደግሞ እንዲህ አይነት አሰቃቂ ፍርድ የለዘው ምንም ምክንያት የሌለው አገዳደል ወገኖቻችን ሲታረዱ፣ በእሳት ሲቃጠሉ በተለያዩ የሚዲያ አካሎች በማየታችን እናዝናለን። በጣም በጣም ይሄ የማይወጣ ሀዘን ነው በማለት ያለውን ስሜት ገልጸዋል። ያንን ያደረግነው እንግዲህ ቅዳሜ ዕለት ማለት ነው በዚህም ቅዱስ ማርያም ቤተክርስቲያን እሁድን በመገናኘት እንደዚሁ ቅዳሴው በኋላ ቅዳት አድርገናል። የህሊና ጸሎትም አድርገን ትንሽ ግብረ ሰላም የሚል ዝግጅት ስለነበረ ልሳም ላይ ጠዋፍ አብርተን በሀገራችን ልማድና ሕግ መሰረት ያው እንደዚሁ አስበናቸዋል በጸሎታችን። ከዛ ለበኋላ ግን ይህ ደግሞ አሁን ዛሬ ደግሞ ማታ በዚህ በሚያደርበት ሀገር አቆጣጠር ከሲክስ ጀምሮ እስከ ናይን ፒኤም
ከምሽቱ 12 ሰዓት እስከ 3 ሰዓት ማለት ነው።
ልክ ነው። በኢትዮጵያ አቆጣጠር ልክ ነው። ያ እንግዲህ በታይም ስኩዌር ይሄ እንግዲህ መንሃተን ከተማ ታይም ስኩዌር የሚባል አደባባይ ለመሰባሰብ እንግዲህ ጥሪ አድርገናል። ዛሬ ማክሰኞ ከሰዓት በኋላ ህዝቡ እንዲሰባሰብ በትራይ ስቴት ያለው ኒው ጀርሲ፣ ከነቲኬት፣ ኒውዮርክ አካባቢ በሎንግ አይላንድ ያለው ሁሉ እንዲሰባሰብ ጥሪ አድርገናል።
ምንድን ነው ሀሳባችሁ የዛሬው የታይም ስኩዌር ስብሰባ?
ያልሰማ እንዲሰማ፣ መኖራችንም ደግሞ እንዲያውቅ፣ በተለይም ደግሞ ዩኤን ያለበት ነገር ስለሆነ የውጭ ሀገር ሰዎች እንዲያዩት እንዲሰሙት ሮሮ ለማሰማት ነው። እግዚአብሔር የሚገባውን ጥረት አድርገናል፣ እንደሚሰማን አንጠራጠርም። ሆኖም ደግሞ የዓለም ህዝብ መኖራችን እንዲያውቅ፣ ወገን አላቸው፣ ዘመድ አላቸው፣ እንደዚህ ዝም ብሎ ከአራዊት በታች በሆነ ሁኔታ መገደል የለባቸውም፣ ወገኖቻችን ናቸው፣ የሚያኮራ ሀገር ያላቸው የሚያኮራ ባህልና ሃይማኖት ያላቸው ናቸው እና ይህ ድርጊት በጣም እናወግዘዋለን። ይህንን የፈጸሙ ተግባር አካላትም ተገቢውን ፍርድ እንዲሰጣቸው እንግዲህ ሮሮ ለማሰማት ነው ያለን እንግዲህ ጩኸት ለእግዚአብሔር። እዚህ ደግሞ በዚህ ሀገር ያለው የመንግስት አካል ደግሞ እንዲያዳምጥና እንዲሰማ ለማለት ነው።
በዚሁ የኒውዮርክ ስነ ስርዓት ላይ የካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ አቡነ ፍራንሲስ ከቫቲካን ወደ አሜሪካ ከመልእክት ጋር የሸኟቸው የሶሪያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስም እንደሚገኙ መላከ ገነት ገዛኸኝ ነግረውኛል። በምዕራብ ዩናይትድ ስቴትሷ ዋሽንግተን ግዛት የሲያትል ከተማና አካባቢዋ ኢትዮጵያውያንና ትውልደ ኢትዮጵያ ከትናንት በስቲያ ተሰብስበው ነበር። በሲያትል የደብረ አሚን አቡነ ተክለ ሃይማኖት ቤተ ክርስቲያን አስተዳዳሪ ቀሲስ ፋሲል አስረስን አነጋግሬያለሁ።
በዚህ በሲያትል የምንገኝ ኢትዮጵያውያን በሙሉ ማለት እችላለሁ በቤተ ክርስቲያን ጥላ ተጠልለው አገልግሎት የሚሰጡ ማህበራት በአንድ ላይ በመሆን ነበር ያዘጋጀ ነው። በእውነት በዚህ በተፈጸመው ድርጊት ያላዘነ ያላለቀሰ ማንም የለም። ከዝግጅቱ ጀምሮ ምዕመናን ምንድን ነው ልናደርግ የሚገባን፣ ምሩን፣ ስራ እንድንሰራ አድርጉን፣ ከሁሉም በላይ ደግሞ ሰማዕታቱ በሃይማኖታቸው የሚገባቸውን የክብር አክሊል ተቀዳጅተዋል፣ ስለ እነሱ አናለቅስም፣ እነሱ ስለ እኛ የሚጸልዩ ሆነዋል፣ አሁን እኛ ስለ እነሱ አይደለም የምንጸልየው ስለ ራሳችንና ስለ ቀሪዎቹ ነው በማለት ሁሉም በአንድ ላይ በመተባበር በአንድ አዳራሽ ከአንድ ሺህ ሰው በላይ የተገኘበት በትላንትናው ዕለት በለቅሶ በደስታ ሁለቱም የተቀላቀለ አገልግሎት የተፈጸመበት ትልቅ በዓል ነው ያከበር ነው። ታዳሚው የሁሉም እምነት ተከታይ እንደነበሩ አረጋግጠናል። ከክርስትናውም ከእስልምናውም የተገኙ አሉ።
በሰሜን አሜሪካ የወንጌላውያን አብያተ ክርስቲያን ህብረት ዳይሬክተርን ፓስተር ግዛው ዳኘ ደርሰህንም ዛሬም አግኝቻቸው ነበር።
ታሪኩ አሳዛኝ በጣምም ደግሞ አስደንጋጭ ነው። እንግዲህ የተሰጠን እንደ ቤተ ክርስቲያን እንደ እግዚአብሔር ህዝብ ትልቁ መሳሪያችን ሁሉን ወደሚችል አምላክ ጉዳዮቻችንን ይዘን መቅረብ ነውና በሳውዝ አፍሪካ፣ የመን፣ በሊቢያ የታረዱ ወገኖቻችን፣ ሌሎችም አካባቢዎች የተፈጠሩ ችግሮችን በደንብ አድርገን ዘርዝረን ጠቅሰን ለአብያተ ክርስቲያናት ከኛ ጋር ላሉት ኢትዮጵያ አብያተ ክርስቲያናት ህብረት፣ ለአንዳንድ ኤርትራ ቤተክርስቲያንም ለሚቀርቡን ማለት ነው፣ ይህንን ጉዳይ ይዘው በእግዚአብሔር ፊት በጾምና በጸሎት እንዲቀርቡ መልእክት አስተላልፈናል። ከዚያ በኋላ ወዲያውኑ የተወሰዱ እርምጃዎች ነበሩ። ለምሳሌ ትናንትና ተደውሎ የተነገረኝ የሎስ አንጀለስ የኢትዮጵያ ክርስቲያኖች ህብረት ቤተ ክርስቲያን መልእክቱን ካስተላለፉ በኋላ ህዝበ ክርስቲያኑ በእግዚአብሔር ፊት በግንባሩ ወድቆ እንዳለቀሰ፣ እንዳዘነ፣ ሀዘኑን እንደገለጠና ከዚያም በላይ ደግሞ የገንዘብ እርዳታ ለማድረግም እርምጃ መወሰድ እንደተጀመረ ይህንን የቤተ ክርስቲያኒቱ መሪ ዶክተር ሀይሉ ቸርነት በስልክ ገልጦልኛል። ይሄ ነገር ደግሞ በየቦታው እየቀጠለ ነው። በኢሜይልም ትላንትና እንዳገኘሁት ደብዳቤው ደርሶናል። በጣም አዝነናል። ቤተ ክርስቲያን አባላትን ሁሉ ለጸሎት ጋብዘን እየጸለይንበት ነው ብለው ነግረውኛል። እና ይሄ ነው ባጭሩ እየሆነ ያለው። እንግዲህ የጸሎቱ መልስ የተወሰደው እርምጃ ከጊዜ ወደ ጊዜ ሪፖርቱ ይደርሰናል ማለት ነው። ለጊዜው በድንጋጤም ቢሆን መወሰድ የሚገባ እርምጃ አንዱ ጸሎት ነው። ሁለተኛው ደግሞ በሚቻለው መንገድ ሁሉ የተጎዳውን ህዝብ በየት ገንዘቡ መድረስ እንደሚቻል ባይታወቅም ለጊዜው ገንዘቡ ተሰብስቦ በቀይ መስቀል ይሁን በሌላ ምንጭ ገንዘቡ ለተጎዳው ህዝብ እርዳታ ለሚያስፈልገው ህዝብ እንደሚላክ ይህንም ጭምር ተነግሮናልና እንዲታወቅ ማለት ነው። እግዚአብሔር ህዝባችንን ይህንን አሁን በዓለም ሁሉ ላይ የመጣ ያለውን ነገር እንዲለውጥ የህዝበ ክርስቲያን ሁሉ ጸሎት እንዲሆን እንዲተላለፍልን ጠይቃለሁ።
ዋሽንግተን ዲሲ ላይ ከተካሄዱት ስነ ስርዓቶች በአንደኛው በደብረ ምህረት ቅዱስ ሚካኤል በተዘጋጀው ስነ ስርዓት ላይ ሊቢያ ውስጥ እስር ቤት ውስጥ ከሚገኙ ኢትዮጵያውያን ጋር ቀጥተኛ የስልክ ውይይት ተደርጎ ምዕመናኑ አዳምጠዋል።
እንግዲህ ጥራትም ባይኖረው እንድትሰሙት ነው። ግማሾቹ ተደብቀው ነው ያሉት። የሚበላ የሚጠጣ የለም። ከነ ጊዜያቸው ነው የሚጠብቁት። ሌሎቹ ደግሞ ታስረው በእስር ላይ ነው ያሉት። መንግስት ካለ የሚያወጣን ካለ ልንድን እንችላለን ነው ያሉት።
ሊቀ ሕሩያን ከፈለኝ ወልደ ጊዮርጊስ የኢትዮጵያ መንግስት የዲፕሎማሲውንና ሁኔታዎቹን የማመቻቸቱን ስራ እንዲሰራ፣ ሰው መላክ ካለበትም እንዲላክ ጠይቀው ካስፈለገም ወጪውን ቤተ ክርስቲያን እንደምትሸፍን ተናግረዋል። በየትምህርቱ ጣልቃ የተስፋ መልእክቶችም ተሰምተዋል። በዋሽንግተን ዲሲዋ ርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተ ክርስቲያን ከተደመጡት መልእክቶች አንዱን እነሆ።
የተስፋችን አንችን ትንሽ የምናየው ሙስሊም ኢትዮጵያውያን ክርስቲያን ወገኖቻቸው በሕይወት አንድ ላይ ኖረን አሁን በሞት አንለያይም ያሉ ነበር። በዚህ በሙስሊሞቹ ጦርነት ብዙዎቹን ሕይወታቸው ተርፏል። ይህንን የአንድነት ተስፋችንን ያፈርሱ ያጋጩን በጣብጡን የሚሞክሩ በሁሉም ደረጃ ስለሚኖሩ ይህንን አውቀን በጊዜውም የበለጠ አንድነታችን አሁን አስፈላጊ መሆኑን እንድናውቅና
ካለፈው ሳምንት የዋሽንግተን ዲሲ ክንዋኔዎች መካከል ግዙፍ የተባለ የሻማ ማብራት ሥነ ሥርዓት ይገኝበታል። ሜሊ ተስፋዬ ከተሳታፊዎቹ አንዷ ነበሩ።
ዋሽንግተን ሞኑመንት ላይ ተገናኘ ከ12 ሰዓት እስከ 3 ሰዓት ማለት ነው። በእኛ በኢትዮጵያውያኖች አቆጣጠር ጥሪ የተደረገው የዲሲ ወጣቶች ናቸው ጥሪ ያደረጉት። በጣም በጣም ብዙ ህዝብ ነበር። በጣም ኢትዮጵያ ያለው እስኪመስለኝ ድረስ በጣም ብዙ ሰው ነበር። ሁሉም ማለት ትችላለህ ጥቁር ነበር የለበሰው ሰው። ሻማ ይዘን ነበር ሁላችንም እና እዛ ተገናኝተን ወገኖቻችንን፣ ወንድሞቻችንን፣ እህቶቻችንን ሳውዝ አፍሪካ፣ በየመን፣ በተለይም ደግሞ በሊቢያ በዘግናኝ ሁኔታ የታረዱ ወንድሞቻችንን አሰብን፣ በጸሎት አሰብናቸው እና ደግሞ ይህን ድርጊት እንደምንቃወም ገለጽን በአንድነት። ከዛ ተያይዘን ወደ ዋይት ሀውስ ሄድን። ዋይት ሀውስም እዛ ይሄ ገዳይ ክፉ አሰራር እንዲቆም መንግስታት በሙሉ በአንድነት ሆነው ይህንን ክፉ ነገር እንዲያስቆሙና ለሰው ልጆች መብት እንዲጮሁ ጥሪያችንን አቀረብን። እዛም በአንድነት መጨረሻ ላይ ጸለይን። እግዚአብሔር አምላካችን ቁጣውን እንዲያበርድ፣ ምህረትን እንዲያደርግልን፣ ዘመኑን እንዲያሳጥረው፣ እኛም ጸጋ እንዲያበዛልን፣ ለቤተሰቦቻቸው፣ ለኢትዮጵያ ሕዝብ፣ ለሁላችንም መጽናናትን እንዲሰጠን እግዚአብሔር በአንድነት ጸልየን ተለያየን።
የኪነ ጥበብ ሰዎችም አንድ ዜማ አውጥተዋል። የቡድኑ አስተባባሪ የሆነውን የራስ ባንዱን ኪቦርዲስት አቀናባሪና የዜማ ደራሲ ዳዊት ቦስኮን አነጋግሬያለሁ።
አንድ ፕሮግራም አዘጋጅተን ነበረ። ብዙ ሰዎች አይተውታል። በብዙ ተመልካቾች ዘንድ የተወደደ አንድ ክሊፕ ሰርተን ነበረ። በሊቢያ በተለይ ማለት ነው፣ በሳውዝ አፍሪካ እና በየመን እያየናቸውን ብዙ መከራ በሀገራችን ልጆች የደረሰባቸው ፔን በደንብ መጥቀስ የሚችል እና የዓለም ሕዝብ ይህንን ጉዳይ ደግሞ በደንብ ሁላችንም ድምጻችንን እንድናሰማና የሚደርስብንን ጥቃት ለመላው ላለው ሕዝብ ማለት ነው ለማስተላለፍ ሁሉንም ባይቻል በጥቂቱ እንደ አርቲስት ማድረግ ያለብንን ነገሮችን ከድሪም ቲም አባል ጋር በመሆን የሀዘን መግለጫችንን የሆነ አንድ ሲንግል ክሊፕ ሰርተን ነበረ። ዜማውን የሰራሁት እኔ ነኝ። ሙዚቃ ቅንብሩንም የሰራሁት እኔ ነኝ። ዜማውንም የሰራሁበትም ታይም ቢኖር የሊቢያውን የአይሲስ ግድያውን በተመለከተ በዛን ታይም ላይ ልክ እንደተመለከትኩትም የሰራሁትን ያንን ህመሜን ወደ ዜማ ቀይሬ ያንን ነገሮች ማድረግ እንዴት ነው ማስተላለፍ የሚችለው እንዴት ነው የኢትዮጵያ ህዝብ ሊረዳውና የዓለም ህዝብ ደግሞ ይህንን ተገንዝቦ እንዴት ነው ማድረግ የሚችለው የሚለውን ጥያቄ ለመመለስ በትንሹ ለመመለስ ተሞከርኩ። ሲጠፍኑ የነበሩትን ሰዎች ሁሉንም በፈቃደኝነት ያለምንም ወደኋላ ያለማገብ ደስተኛ ሆነ ደስ በዛ ፍላጎታቸው የኢትዮጵያዊነትን ደምም ስላላቸው አብረን ቁጭ ብለን እንደዚህ 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 ብናደርግ እየተባባል ይህንን አንዱን ክሊፕ ልንሰራ ችለናል። የዘፈኑት 6 ልጆች አሉ። አንደኛ ፈብስት ጠሩነ፣ ጌራ አዲስ፣ ነካ ጥበብ፣ ብርሃኑ ተዘራ፣ መስፍን በቀለ፣ ኢትዮማን በቀጠጥሙ ትንሹ ቴዲያፎ በሚባለው ልጅ። ከሴቶች ሌላም በኳይር የረዳችን ግጥሙን የጻፈችው ሰላማዊት አበባየው ትባላለች። ሰላማዊት አበባየው እና ማሩ ይባላሉ ያንን ግጥም የጻፉልኝ ማለት ነው። ክሊፑን ደግሞ የሰራ ነው ከድሪም ቲም የስነ ጥበባት ግሩፕ የሚባላለ ከእነሱ ጋር ሆነን ይህንን ሀሳቦችን ልንሰራ ችለናል።
የሁሉም ጥያቄ ህብረት፣ አንድነት፣ ሰላም ጨርሶ ሳይዘነጉ እንደ ውትወታ እየተነሱ ያሉ መልእክቶችና ጥሪዎች ናቸው።
በዚህ ጉዳይ ላይ ሰሞኑን እንመለስበታለን። አሉላ ከበደ ወደሚያቀርበው ሐኪሙን ይጠይቁ እናልፋለን። ሐኪሙን ይጠይቁ ለምሽቱ በሕክምናው ቋንቋ በእንግሊዝኛ አርትራይተስ በመባል በሚታወቀው የመገጣጠሚያ ህመም ዙሪያ ያተኩራል። እንግዳችን ዶክተር ሞገስ ሲሳይ ናቸው።
ዶክተር ሞገስ ሲሳይ በቅድሚያ ለጊዜው አመሰግናለሁ። ካድማጮች ለደረሱን በተለይ በመገጣጠሚያ ህመምነት የሚታወቀው በልማድ መገጣጠሚያ ህመም ይሰኛል። ናልባትም በተሻለ አማርኛ ያንጓ ብግነት በመባል የሚታወቀውን የህመም አይነት አርትራይተስ በተመለከተ ካድማጫችን የደረሰን ጥያቄ ነው መነሻው። እስኪ በቅድሚያ ይህ የመገጣጠሚያ ህመም ያንጓ ብግነት የተባለ የህመም አይነት ምንድን ነው? ምን ሲፈጠር ነው አንድ ሰው ለዚህ ህመም ተጋለጠ የምንለው?
ብዙ ጊዜ የመገጣጠሚያ ወይም በእንግሊዝኛው ጆይንት የሚባለው ችግሮች በሁለት ሊከፈሉ ይችላሉ። ሌሎችም ይኖራሉ፣ ግን በሁለት ብናስቀምጣቸው ነገሩን ለመመልከት ይቀለናል። ሁልጊዜ መገጣጠሚያ ላይ ካርትሌጅ የሚባል በአጥንትና በአጥንት መካከል እንደ ድልዳል ሆኖ የሚያገለግል አለ። ያ ብዙ ጊዜ በጊዜ ሂደት እድሜ እየገፋን በሄደ ቁጥር ያ ካርትሌጅ እየመነመነና እየሳሳ በሚሄድበት ጊዜ በአጥንትና በአጥንት መካከል ድልዳል የሚሆነው ነገር ይጠፋል። በዚህ ጊዜ እንቅስቃሴ በሚደረግበት ጊዜ አጥንት በአጥንት መፈጋፈግ ይጀምራል። ያ እንግዲህ በእንግሊዝኛው ኦስቲዮ አርትራይትስ የሚባለው ነው። ሌላው ደግሞ እዛ አካባቢ ኢንፍላሜሽን ወይንም ቁስለትን የሚያመጡ ችግሮች አሉ። ይህ በመጋጠሚያ ላይ የተወሰነ ሳይሆን አጠቃላይ የጤና ሁኔታንም ሊነካ ይችላል። በዛ ሁኔታ በሚፈጠርበት ጊዜ መገጣጠሚያ ላይ እብጠት፣ እንቅስቃሴ መቀነስ፣ በእንግሊዝኛው ስቲፍነስ የሚባለው ነገሮች ይከሰታሉ። ይህንን ለማብራራት የሞከርኩት ሕክምናው ላይ ልዩነት ስለሚያመጣ ነው። የመጀመሪያው ስትራክቸራል ወይንም የአፈጣጠሩ ሁኔታ በጊዜ ሂደት የተጎዳ ስለሆነ ያንን መመለስ የሚችል መድኃኒት የለም። ብዙ ጊዜ ከዛ የሚነሳውን ህመም ለመቋቋምና ሂደቱን ዝግ ለማድረግ ነው። ሌላው ግን ብዙ ሊደረግ ይችላል።
መልካም። የህመሙን ምንነት ዋና ዋናውን አይነቶችና መንስኤውን ጨምረው አስረድተውናል። ዶክተር ሞገስ በዋናነት ጎልቶ የሚታየውን ቀደም ብለው የጠቀሱትን ሩመቶይድ አርትራይተስ የሚባለውን እና ይህን በጣም የተለየ ትኩረት የሚሰጠውን የአንጓ ብግነት አይነት እንመልከት። ከሰውነት የበሽታ መከላከል ስርዓት ጋር ተያይዞ የሚነሳበት ሁኔታም አለና ምንድን ነው ጠባዩ? ምን አይነት ሁኔታዎች ናቸው ይህን የሚፈጥሩት? እስኪ ደግሞ ስለ እሱ ያስረዱን።
ሩመቶይድ አርትራይትስ በእንግሊዝኛው ቃል ኦቶ ኢሚዩን ይባላል። ሰውነታችንን ከባክቴሪያም ሆነ ከተለያየ በሽታ የሚከላከሉልን የሰውነት ክፍል አለ እና እነሱ አንዳንድ ጊዜ ራሱን ባለቤቱን እንደ ጠላት ይመለከቱት እና ራሱን ማጥቃት ይጀምራሉ። ያም በሚሆንበት ጊዜ የኦቶ ኢሚዩን የሚባሉት በሽታዎች ይከሰታሉ። ለምን ግለሰቡ እንደ ያ ሁኔታ እንደሚከሰትበት የታወቀ ነገር የለም። አንዳንዶቹ ሴታፕ ነው፣ በዛ ሰውዬ ሰውነት ውስጥ እነዛ ሁኔታዎች አሉ፣ አመቺ ሁኔታዎችን እየጠበቀ ነው እንጂ ያ ሁኔታ አለ ብለው የሚያስተምሩ አሉ። እና ያ ሁኔታ በሚፈጠርበት ጊዜ በሰውነታችን ውስጥ ቁስለትን ያመጣል፣ በእንግሊዝኛ ኢንፍላሜሽን የሚባለው። ያ ደግሞ በወቅቱ ካልተገታ ከባድ ሁኔታዎችን ያስከትላል። ወደዚህ ከመምጣቴ በፊት ኢትዮጵያ ሁኜ በሰራሁበት ዘመን እንደዚሁ በሱ ሁኔታ ያሉ ሰዎች አጋጥመውኝ አውቃለሁኝ። እና በዛ ሁኔታ እንደዚሁ የመጋጠሚያው ማበጥ ብቻ ሳይሆን ከፍተኛ ህመምን ስለሚያስከትል ትልልቅ ሰዎች እንደ ህፃን ሲያለቅሱ ያየሁበት ጊዜ አለ። በጣም ያማል፣ ከፍተኛ ህመም አለው። ብዙ ጊዜ አንደኛው መለኪያው ማወቂያው ሰዎቹ ጠዋት በሚነሱበት ጊዜ፣ ካልጋ በሚወርዱበት ጊዜ ተነስተው ወደ አውዲህ ለመንቀሳቀስ ሰው መጋጠሚያዎቻቸው ያስቸግሯቸዋል። የሻይ ኩባያቸውንም ሆነ ቡና ስኒያቸውን ለመያዝ በሚሞክሩበት ጊዜ ጣቶቻቸው እንደ ልብ አይታዘዟቸውም። ይሄ ሁኔታ ለ45 ደቂቃ፣ ለ1 ሰዓት፣ ከዛም በላይ ጊዜ ሊቆይ ይችላል። ያም የሚሆንበት በመጋጠሚያዎቹ ውስጥ እብጠት ስለሚኖር ያ ኢንፍላሜሽን ያልነው፣ በዛ ምክንያት የመጋጠሚያዎቹ እንቅስቃሴዎች የተገደቡ ይሆናሉ። ስለዚህ ያ ሁኔታ ብዙ ጊዜ ጠዋት ላይ ጎልቶ የሚታየው ሰዎቹ ካረፉ በኋላ ከረጅም ረፍት በኋላ ማለትም ተኝተው ሲነሱ ያ ሁኔታ ይታያል። ያኛው ግን ቀደም ብለን የጠቀስነው ብዙ ጊዜ የድልዳሉ ወይም የኩሽኑ መጎዳት ስለሆነ ብዙ ጊዜ እንቅስቃሴ ባደረጉ ቁጥር ያ ህመሙ ይከሰታል። እንደዛኛው የከፋ አይሆንም፣ ግን እንደዛ አይነት ስሜት ይፈጠራል። ይሄ አንዱ ራሱ መለያ ይሆናል ማለት ነው።
መልካም። ቀደም ሁለት አይነት አስተሳሰቦችን አስረድተውናል። ይሄ ሰውነት ራሱ ተቆጥቶ የሚፈጥራቸው ለአድማጮች እንደው ግልጽ ለማድረግ ኦቶ ኢሚዩን ማለት ሰውነት ራሱ ጠላት እንደመጣበት አድርጎ የሚፈጥረው ነገር ነው። ምንድን ነው ኦቶ ኢሚዩን ማለት?
ኦቶ ኢሚዩን ማለት እንግዲህ ኦቶ ማለት በእንግሊዝኛው ቃል ሰልፍ ማለት ነው፣ የግል ማለት ነው። ኢሚዩን ማለት መከላከያ ነው። እንግዲህ በነጭ የደም ሴሎች አካባቢ ያንን ሁኔታ የሚሰሩ አሉ። የሰውነታችን ጠባቂዎች ናቸው። ከውጭ ጠላት ማለትም ከባክቴሪያ፣ ከተለያየ ሁኔታ ሰውነታችንን የሚጠብቁ ናቸው። አንዳንድ ጊዜ ያ ሁኔታ ያንን በማድረግ ፋንታ ልክ ሰው ያሳደገው ውሻ መልሶ ባለቤቱን እንደሚነክ ያ ሁኔታ ግለሰቡን ራሱን መልሶ ማጥቃት ይጀምራል። በዛ ሁኔታ እንደዚህ አይነት ጉዳቶች መከሰት ይጀምራሉ። በተለይ በመጋጠሚያ አካባቢ እንደ ሩመቶይድ አርትራይትን የተመለከትን እንደሆነ እብጠት፣ ህመም፣ አንዳንድ ጊዜ ከላይ ያለው ቆዳ ሙቀት ይኖረዋል፣ አንዳንድ ጊዜ ምቅላት ይኖረዋል። ያ እንግዲህ ኢንፍላሜሽን የሚባለው ነገር መለያችን መታያዎች ናቸው። ያ ሁኔታ እንግዲህ እየቀጠለ ይሄዳል። አንዳንድ ጊዜ የሰዎችን ትንሽ ሊያሳስታቸው የሚችል ለምሳሌ እንዳልኩት ጠዋት ህመሙ የከፋ ይሆንና ቀኑ እየገፋ ሲሄድ ህመማቸው ትንሽ እየቀለላቸው ይሄዳል። በሽታው ሄደ ማለት አይደለም። በሚቀጥለው ቀን እንደገና ተመልሶ ያው ስሜት ይመጣል። ስለዚህ ለዚህ ሁኔታ ለረጅም ጊዜ ከመግፋቱ በፊት ሕክምናን ባለሙያዎችን ማነጋገር፣ ሕክምና እርዳታን መፈለግ ትልቅ ጠቀሜታ አለው።
መልካም ዶክተር ሞገስ፣ ይሄ ባዕድ ወይም ጎጂ አካል በሌለበት ሰውነት ጠላት ወይም መራሪ እንደመጣ አድርጎ ቆጥሮ የራሱን ሰውነት የሚጎዳበት ሁኔታ በጥሩ ምሳሌ እንደገለጹት ያሳደጉት ውሻ መልሶ እንደ መንከስ ለመከላከል ለመርዳት የተሰናዳው መልሶ በራስ ላይ እንደሚዘምት አይነት ምሳሌ ያለበት ጎላ ብሎ የሚታየውን አስረድተውናል። ከተፈጥሮ የሚወረስ የአካባቢው ሁኔታም እንዲሁ አስተዋጽኦ ይኖረዋል የሚል አስተሳሰብ አለ። በዚህ ረገድ በመንስኤነት የሚፈረጀው በእርግጥ ተጨባጭነት አለው?
አዎ፣ እንግዲህ እንዳልኩት ምንም እንኳን በበሽታ መልክ እስኪከሰት ድረስ በግለሰቡ ውስጣዊ ሁኔታ ውስጥ ሲሽከረከር የቆየ ሁኔታ ቢሆንም አንዳንድ ሁኔታዎች ይበልጥ ሊያጎሉት ይችላሉ። ለምሳሌ አይደንቲካል ትዊንስ የሚባሉ በመልካቸውም በጸባያቸውም የሚመሳሰሉ መንታዎች ያሉበት አንደኛው ያ በሽታ ካለበት ወንድምየው ወይም እህትየዋ ህትማማቾችም ከሆኑ በዛ በሽታ ለመጠቃት ያላቸው እድል ከሌላው አጠቃላይ ህዝቡ ሁኔታ ስታይ ከፍ ያለ ነው። አንደኛ እሱ ነው። ሁለተኛ አንዳንድ የስራ ሁኔታዎች፣ በተለይ አንዳንድ የኬሚካል ሁኔታዎችም ለእንደዚ አይነት ሁኔታ ያጋልጣሉ። አንዳንድ ጊዜ ሰውነታችን ውስጥ በስትረስ ውስጥ በሚገባበት ጊዜ ለምሳሌ ከፍተኛ ሰርጀሪ በሚደረግበት ጊዜ፣ አንዳንድ ሰዎች ደግሞ የሚወዱት ሰው ተለይቷቸው መሪር ሐዘን በሚኖራቸው ጊዜ ሰውነታቸው ሾክ ውስጥ ስለሚገባ ያ ሁኔታ ደግሞ ለእንደዚህ አይነቱ ሊያጋልጥ ይችላል። ግን ያ ሁኔታውን ልክ ክብሪት ጭረህ እሳት እንደምታቀጣጥለው ለዛ ፖይንት ላይ ያን ትሪገር ለማድረግ እንጂ የሰዎቹ ውስጣዊ አፈጣጠራቸው ለዛ ዲስፖ የሚያጋልጣቸው ሲሆን ብቻ ነው። ሁሉም ሰው በዛ ሁኔታ በሚያዙበት ጊዜ ሁሉም ሩመቶይድ አርትራይት ይዘዋል ማለትም አይደለም።
መልካም ዶክተር ሞገስ፣ በሕክምና ቋንቋ ሩመቶይድ አርትራይተስ እንዲሁም በአጠቃላይም የመገጣጠሚያ ህመም የአንጓ ብግነት በመባል የሚታወቀውን የህመም ሁኔታ አስመልክቶ መንስኤና ሌሎች ጠባዮችን የተመለከተ ቀዳሚ ክፍል ውይይት ነው ያደረግነው። በመጪው ሳምንት ይበልጡን በሕክምና አማራጮቹ ላይ ያተኮረ ዝግጅት ይኖረናል። ለዛሬው ለጊዜው አመሰግናለሁ። እግዜር ይስጥልኝ።
ክቡራንና ክቡራት አድማጮች ከሰኞ እስከ አርብ በየለቱ ከምሽቱ 1 እስከ 1 ተኩል በ1431 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት ተጠናቀቀ። በሶስት ሰዓቱ መደበኛ ፕሮግራም በ19 በ22ና በ25 ሜትር ባንድ ላይ እንመለሳለን። ለአሁኑ የምሰናበታቸው አስተናጋጃችሁ አዲሱ አበበ ነኝ። ፕሮግራሙን ስትመራልን የቆየችው ጽዮን ግርማ። ሁላችንም ከዚህ ከስቱዲዮ ሰላም ደህና አምሹ እንላለን።
This program has come to you from the Voice of America, Washington.